የሰሊጥ ምርት በኢትዮጵያና በሱዳን መካከል እንዲሁም በሁለቱም ሀገሮች የውስጥ አወዛጋቢ ጉዳዮች ዙሪያ ከፍተኛ አውንታዊና አሉታዊ ሚና እንደሚጫወት አንድ ጥናታዊ ጽሑፍ አመለከተ። The Conflict Economy of Sesame in Ethiopia and Sudan በሚል ርዕስ የወጣው ጥናት አዘጋጆች ከሆኑት ሁለት ምሁራን መካከል አንዱ የሆኑት ዶክተር አቤል አባተ ደምሴ የሰሊጥ ግብይት በአገራቱ የውስጥና የውጭ ጉዳዮች ላይ ተጽዕኖ ይፈጥራል ይላሉ።
ፖሊሲ አውጪዎች በኢትዮጵያና በሱዳን መካከል ያለውን ትስስር ፖለቲካዊ፣ ኢኮኖሚያዊና የግብርና ለውጦችን በማስተካከል ዘላቂ ሰላም ለማምጣት መሰረታዊና ተለዋዋጭ ፖሊሲዎችን መቅረጽ አለባቸውም ሲሉ መክረዋል። ዶክተር አቤል ላለፉት 4 አመታት በለንደን የሚገኘው ዓለም አቀፍ የፖሊሲ ተቋም ቻተም ሃውስ የሮያል ዓለም አቀፍ ጉዳዮች ተቋም የምርምር ባልደረባ ሆነው እየሰሩ ነው። ደረጀ በዚህ ወር ባወጡት ጥናታዊ ጽሑፍ ዙሪያ አነጋግራቸዋል። የጥናቱ ዋና ዋና ፍሬ ነገሮች ምንድናቸው ለሚለው ጥያቄ ከሚሰጡት ምላሽ ይጀምራል።
የጥናቱ ዋና ዋና ፍሬ ሐሳብ እንደ አውሮፓውያን አቆጣጠር ከኖቬምበር 2020 አንስቶ ኢትዮጵያ ውስጥ የተፈጠረ ግጭት ነበረ። የሰሜኑ ኢትዮጵያ ክፍል ላይ በአንደኝነት ማዕከሉን ትግራይ አድርጎ ከዚያ ደግሞ ከባለፈው አመት ጀምሮ ደግሞ በሱዳን ውስጥ የከፋ የእርስ በርስ ግጭት ተፈጥሯልና በእነዚህ ሁለት ግጭቶች መካከል አንደኛው ሰለባ የነበረው ከዛ ደግሞ ተዋናዮችን የቀየረው በሁለቱ ሀገሮች ድንበር አካባቢ የሚገኝና ሰፊ ለም የሰሊጥ መሬት ከዛ ደግሞ የሰሊጥ ግብይት ሰፕላይ ቼን የምንለው እሱ ነበርና የዚህ ጥናት ትልቁ ትኩረት የነበረው ግጭቶቹን አስተካክሎ የተፈጠሩት ሁኔታዎች ምን ይመስላሉ? በሀገራቱ ውስጥ የነበረውን የጸጥታና የፖለቲካ ግንኙነት ላይ አስተዋጽኦ በማድረግ ደረጃ ምን ያህል አስተዋጽኦ ነበረው? ከዚያ ደግሞ የነበረው የህዝብ ለህዝብ መስተጋብር፣ የንግድ ግንኙነት የመሳሰሉት ላይ ያፈረፈው ተጽዕኖ ነበር ወይስ አልነበረም? የመሳሰሉትን ነገሮች ነበር ለማጥናት የምትሞክረው?
ጥናቱ የተካሄደበት መንገድ እንዴት ነበር? በጥናቱ ውስጥ ከተመለከቱ ግኝቶች ዋነኛው ምንድነው?
እንዳልኩት በባለፉት 2-3 አመታት ረጅም ጊዜ ፈጀ። ብዙ ተመራማሪዎች ተሳተፉበት፣ ዳታ የሚሰበስቡ ሰዎች በሁለቱም ሀገራት በኩል የተሰማሩበት ጥናት አካሄደን ያገኘነው ዋነኛ የሚባሉ የጥናት ግኝቶች መካከል አካባቢው ከጊዜ ወደ ጊዜ ራሳቸውን እያፈረጠሙ ባሉ አካባቢውን በሰሊጥ ምርት ዙሪያ ያለውን መሬት እና የንግድ ግብይቱ ለመቆጣጠር በሚፈልጉ ስቴት ኤንድ ናን ስቴት አክተርስ በእንግሊዝኛ የምንላቸው መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እንዲሁም ቡድኖች በከፍተኛ ሁኔታ የተሰራፉበትና የተሳተፉበት የሚገኙ እንደሆነ አሳይቷል። ይሄን ደግሞ በከፍተኛ ደረጃ ህጋዊ የሆነ የንግድ ግብይት እንዲኖር አድርጓል። ያ ደግሞ በአንጻሩ ከፍተኛ አለመረጋጋት፣ ከፍተኛ የሆነ ስቅየት በሰኗሪዎች ዘንድ ከዚያም ደግሞ የመተማመን ደረጃ በማህበረሰብ መካከል ያለውን የመተማመን ደረጃ በከፍተኛ ሁኔታ የጎዳበት ሁኔታ ተመልክተናል። ይሄን ያል ካልኩኝ ዘንዳ ከጥናቱ ሰፊነት አኳያ እንደ ምክረ ሀሳቦች ያቀረብናቸው ነገሮች ደግሞ ይሄን አካባቢ ፖሊሲ አውጪዎች በሁለቱ ሀገራት እንዲሁም አካባቢውን የሚመለከቱ ተቋማት ማለትም የምስራቅ አፍሪካ በይነ መንግስታት፣ የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረት እና የመሳሰሉት ትኩረታቸውን ወደዚህ አካባቢ አድርገው አካባቢ ላይ የተሻለ የሰላምና የጸጥታ ሁኔታ እንዲሰፍን የጋራ ርብርብ ማድረግ እንዳለባቸው አሳስበናል። ይሄ ካልተፈጠረ ግን በሁለቱ ሀገሮች መካከል እና በሁለቱ ሀገሮች ውስጥ መካከል ውስጥ ከወን የታሰበ የጸጥታ መረጋጋት የሰላም ሁኔታ አዳጋች እንደሚያደርገው ለመጠቆም ሞክረናል። በጣም በደምሳሳው
ጥናታችሁ በኢትዮጵያና በሱዳን ድንበር አካባቢ ባሉ አወዛጋቢ የድንበር አካባቢዎች ላይ ያተኮረ መሆኑን ይገልጻል። በድንበር ውዝግቡ በኩል ያለው ችግር ምንድነው? ያው መቼም የድንበር ውዝግብ ያላቸው መሆኑ ይታወቃል።
ሁለቱ ሀገሮች ለረጅም ዘመናት ጀምሮ ሲወዛገቡባቸው የነበሩ አካባቢዎች አሉ። በጥቅሉ አልፋ ሸጋ ተብሎ የሚጠራው አካባቢ ሁለቱ ሀገሮች የየራሳቸው ስሞች አሏቸው። ለጊዜው ይሄንን ቃል እንዋስና በዛ አካባቢ ላይ የነበሩ የወሰን፣ የድንበር፣ የንግድ የመሳሰሉ ጥያቄዎች ነበሩ። በተለይም ደግሞ ትግራይ ጦርነት በተጀመረ በጥቂት ጊዜያት ውስጥ የሱዳን ጦር ራሱን አስፋፍቶ ወደ ውስጥ ዘልቆ በመግባት ብዙ አካባቢዎችን ተቆጣጥሯል። ያም ደግሞ በአካባቢው ላይ ውጥረት እንዲሰፍን አድርጓል። የሱዳን ክርክር ምንድነው? እነዚህ አካባቢዎች ላይ በህግ የተከለሉ የሱዳን ሉዓላዊ ግዛቶች ናቸው። ለጊዜያዊነት ኢትዮጵያ ባለሀብቶችና አርሶ አደሮች እንዲጠቀሙ ፈቀድን እንጂ እነዚህን አካባቢዎች ላይ ማስመለስ ሙሉ መብት አለን ሲሆን፣ በኢትዮጵያ በኩል ደግሞ ድንበሮቹ እስካሁን አከራካሪ ከመሆናቸው አኳያ ኢትዮጵያ እንደ ሰነድ የምታቀርባቸው የተወሰኑ ጭብጦች ከመኖራቸው አኳያ በህግና በዘላቂነት እስኪፈታ ድረስ የሱዳን ጦር ሰራዊት ድርጊት ተቀባይነት የለውም የሚል ነበረ። ብቻ ዞሮ ዞሮ ያ ድርጊት ከሰሜኑ ጦርነት ጋር ተዳብሎ በሁለት ሀገራት መካከል ከፍተኛ ውጥረትን፣ እርስ በርስ መተነቋኮስን ፈጥሮ ታይቷል። ግን አሁንም ቢሆን ይህንን ችግር አንድ እልባት ለመስጠት እጅግ አዳጋች ሁኔታዎች አሉ፣ ምንም እንኳ ቁርጠኝነት ሊኖር ቢችልም ማለት ነው። ይህም ትልቁ ችግር በሱዳን በኩል ሀገሪቱን የሚያስተዳድር መንግስት መታጣቱ፣ ጦር ኃይሉ በምስራቁ የሀገሪቱ ክፍል ብቻ መታጠሩ፣ ከዚያም ደግሞ በኢትዮጵያም ቢሆን የመንግስትን ትኩረት የሚሹ እጅግ ብዙ እና የተወሳሰቡ የውስጥ ችግሮችና ጉዳዮች መኖራቸው ለአንዴና ለመጨረሻ ጊዜ ለጉዳዩ እልባት ለመስጠት እንደ ችግር አይተነዋል። ግን ምንም እንኳ በማህበረሰብ ደረጃ በሁለቱ ሀገራት መካከል ድንበር አካባቢ ላይ ያስተዋል ነው ባልችግር ባይኖርም፣ ግን የፖለቲካ ትኩሳት በሁለቱም ሀገራት በውስጥ በንብረ ጊዜ ወደዛ እያገረሸ ለብዙ ሰዎች ችግር መንስኤ እንደሆነ አይተናል።
ጥናታችሁ ይህን ችግር አስመልክቶ ያቀረበው ምክረ ሀሳብ አለ ካለስ ምንድን ነው?
አሁን ባለው ነባራዊ ሁኔታ ቢያንስ የማህበረሰብ ግንኙነቱ እንዳይጎዳ ተቋርጦ የነበረውና ተቀጣጥሎ የነበረው የንግድ ትስስር በተወሰነ መልኩ እንዲጠገን፣ እንዲዳበር፣ ቅርጽና ይዘት እንዲኖረው በማድረግ አኳያ በተለይ በኢትዮጵያ በኩል ከዚያም አልፎ ተርፎ ደግሞ ምስራቁን ሀገሪቱን ክፍል የሚያስተዳድረው የሱዳን ጦር ኃይል ከዚያም ደግሞ የምስራቅ አፍሪካ በይነ መንግስታት ረጅና ለጋሽ ሀገራት ሁሉ አስተዋጽኦ ማበርከት አለባቸው የሚለውን እንደ ምክረ ሀሳብ አስቀምጠናል።
የጥናታችሁ ጭብጥ ማጠንጠኛ ወዳደረጋችሁት ሰሊጥ እንመለስና በዚህ አወዛጋቢዎቹ አካባቢ ሰሊጥ ብቻ ነው የሚመረተው? ሰሊጥ ላይ ብቻ ያተኮራችሁት ለምንድን ነው?
ብዙ ሰው ይረዳው አይረዳው አላውቅም፣ ግን ሁለቱ ሀገራት በዓለም ከፍተኛ የሰሊጥ አምራች ሀገራት ተብሎ የሚጠቀሱ ሀገራት ናቸው። በተለይ ደግሞ እንደ አውሮፓውያን አቆጣጠር እስከ 2022 ድረስ የኢትዮጵያም የሱዳንም የሰሊጥ ንግድ እና ምርት በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ አስተውለናል። ሁለቱም ሀገራት በዓለም ከአንድ እስከ 10 ከፍተኛ ሰሊጥ አብቃይና ኤክስፖርት አድራጊ ሀገራት ውስጥ የሚመደቡ ነበሩና ይሄ ሴክተር በሁለቱም ሀገራት ውስጥ በ100 ሚሊዮን ዶላሮች የሚቆጠር የውጭ ምንዛሪ ገቢ ሲያስገኝ ቆይቷል። በኢትዮጵያ ውስጥ በአማካይ ከ200 እስከ 300 ሚሊዮን ዶላር፣ በሱዳን አልፎ እስከ 700 ሚሊዮን ዶላር የሚደርስ የውጭ ንግድ ተጠቃሚነት ሲያስገኝ ቆይቷል። ስለዚህ የንግድ ፋይዳው የኢኮኖሚ ፋይዳው በጣም ከፍተኛ ነው። ይሄ ደግሞ ሁሉም አይነት ስታቲስቲክሶች እንደሚያሳዩት በአካባቢው ጸጥታ ከተረጋገጠ ድረስና አቅርቦቶች ውስጥ ከተሟሉ ይህ ተጠቃሚነት እየጎላ በሁለቱም ሀገሮች ዘንድ ኢኮኖሚያዊ ፋይዳው እንደሚያድግ ነበረ። ነገር ግን እነዚህ የሰሊጥ አምራች አካባቢዎች ደግሞ አጋጣሚ ሆኖ በሁለቱ ሀገራት ድንበር አካባቢ የሚገኙ ከኢትዮጵያ ከቤኒሻንጉል ድንበር አንስተን ከጫፍ የኤርትራ ድንበር ድረስ የተዘረጉ በእነሱ በኩል ምስራቅ ሱዳን የምንለው በእኛ በኩል ሰሜን ምዕራብ የሀገሪቷ አካባቢዎች ላይ ነው። ይሄ አካባቢ ደግሞ በአንድ ወገን የሉዓላዊነት እና የድንበር ጥያቄ በኢትዮጵያና በሱዳን መካከል የሚነሳባቸው አካባቢዎች ላይ የሚገኝ ሲሆን ይህም ፈሻጋ የምንለው፣ በሁለተኛ ደግሞ በኢትዮጵያ ውስጥ ቢያንስ በክልሎች ደረጃ የይገባኛል ጥያቄ እና ክርክር የሚቀርብበት ነው። በተለይ ደግሞ በትግራይና በአማራ ክልሎች ዘንድ ማለት ነው። ስለዚህ ይሄ ጥናት የሰሊጥን ኢኮኖሚያዊ ፋይዳ በማስረዳት በመተንተን ከዚያ ደግሞ በሁለቱም ሀገራት መካከል የእርስ በርስ የነበሩትን ግጭቶች ከዛ ደግሞ በሀገራቱ ውስጥ የነበሩት ግጭቶች በዚህ የሰሊጥ ምርት ንግድ እና ደግሞ ተዋንያን ማዕከል አድርጎ የተሰራ ነው እና ይሄ የሰሊጥ ምርት እና ንግድ የተዋንያኑን ባህሪ በምን ያህል ደረጃ ተጽዕኖ አሳድሮበታል? በአካባቢው ላይ የግጭት መሰረት እየሆነ ነው ወይስ የልማት መሰረት እየሆነ ነው? ይሄ ደግሞ በሁለቱ ሀገራት መካከል እና በሁለቱ ሀገራት ውስጥ ያለውን የፖለቲካ፣ የኢኮኖሚ፣ የጸጥታ ሁኔታ ላይ ያለው እንድምታ ምን ይመስላል የሚሉት ነገሮችን ቀደም ብዬ እንዳልኩት ለማየት የሞከርንበት ጥናት ነው። ግን ብዙ ሰው ምናልባት ወደፊት ሊያረጋው ይገባል ብዬ የማስበው የአካባቢው ሀገራት ላይ ጥናት ማድረግ ለሚፈልጉ ግለሰቦችና ቡድኖች ግብርና ምርቶች ብዙ ጊዜ ትኩረት አቅጣጫ ተደርጎ የሚታሰቡት የማዕድን ምርቶች ብቻ ናቸው። ግን የግብርና ምርቶች ብዙ ጊዜ እንደ ግጭት መንስኤ አንቆጥራቸውም። ብዙ ጊዜ ከግጭት ጋር ያላቸው ዝምድና ትኩረት ተሰጥቶት አያውቅምና ይሄ ደግሞ ግጭቱን ማስቀጠል፣ ግጭቱን መፍጠር፣ መፈብረክ ለሚፈልጉ አካላት የተሻለ መደበቂያ እየፈጠረ ስለሆነ ይህ አካባቢ የተሻለ ፀሐይ ማግኘት አለበት። ብዙ ጥናቶች፣ ብዙ ምርምር መካሄድ አለባቸው። ባህሪያቸውን፣ ሁኔታውን፣ እንቅስቃሴያቸውን የበለጠ ባወቅን ቁጥር ለነሱ ተመጣጣኝ የሚሆን የፖሊሲ አቅጣጫዎች ሁለቱም ሀገራት ማንበር ይችላሉ። ከነሱ ጋር የሚሆኑ ደግሞ ለጋሽ ሀገራት ደግሞ የራሳቸውን ሚና መጫወት ይችላሉ ብለን በማሰብ ነው። በአጠቃላይ
በጥናቱ እንዳነሳችሁትም አሁን እርሶም እንደነገሩን የሰሊጥ ጉዳይ ድንበር ተሻጋሪ ሆኖ በኢትዮጵያና በሱዳን መካከል ብቻ ሳይሆን በሱዳንም ሆነ በኢትዮጵያ ውስጥ ባሉ የውስጥ ችግሮችም የውዝግብ ምክንያት ሆኖ ችግር ይፈጥራል ብለዋል። በኢትዮጵያ ውስጥ ያለው አወዛጋቢ ጉዳይ ግልጽ ነው። በሱዳን በኩል ያለው ምንድነው? ሱዳኖች በዚህ ጉዳይ እርስ በርሳቸው የሚወዛገቡበት እንዴት ነው?
ሱዳኖች ከኢትዮጵያ ሁኔታ በተወሰነ መልኩ የተለየ ቢመስልም በሱዳን ውስጥም የተለያዩ አካላት አሉ በሰሊጥ ዘርፍ ላይ የራሳቸውን ተጽዕኖ ማሳረፍ የሚፈልጉ። እነዚህም ቡድኖች ቢያንስ በሶስትና በአራት ደረጃ ከፍለን ማየት እንችላለን። በመጀመሪያው ያው ብዙ ሰው እንደሚያውቀው የሱዳን ጦር ኃይል እስካሁን ድረስ በምስራቅ በኩል ያለውን የሀገሪቱን ክፍል ተቆጣጥሮ ይገኛል። ገዳሪፍ፣ ከሰላን የመሳሰሉ ትልልቅ ከተሞችን ጨምሮ እነዚህ አካባቢዎች በሱዳን ውስጥ ከ70-80% የሚደርስ የሰሊጥ ምርት የሚታፈስባቸው አካባቢዎች ናቸው። ለዚህም ነው የሱዳን ጦር እነዚህን አካባቢዎች ላይ በከፍተኛ ሁኔታ አጥሮ ከራፒድ ሰፖርት ፎርስ እየጠበቃቸው የሚገኘው። ከዛ በመቀጠል ደግሞ ሚሊተሪ ወይ ደግሞ የጸጥታ ኃይሉን ጋር የተገናኙ የቢዝነስ ተቋማት አሉ። እነዚህ ተቋማት በተወሰነ መልኩ ከወታደሮቹ ጋር የስራ ግንኙነት ቢኖራቸውም በራሳቸው ኢንቨስተሮችን፣ ሱዳናውያንና ከዛ ውጭ ያሉትን በሙሉ የሚያካትቱ ሱዳናውያንና ከሱዳን ውጭ የሚገኙ ብዙ ባለሀብቶች እጃቸው የሚገኝበት እንዲሁም ከፍተኛ መዋለ ንዋይ በሱዳንና በአካባቢ ሀገራት የሚያፈሱ ሲሆኑ፣ በሶስተኛ ደረጃ ደግሞ አሁን እንደሚታወቀው ካርቱምና አካባቢው እና በብዙ የምዕራብ ሱዳን አካባቢዎችን ተቆጣጥሮ የሚገኘው የፈጥኖ ደራሹ ኃይል ነው። እነዚህ ሶስት አካላት ቢያንስ የዚህ የሰሊጥ ምርት ላይ እጃቸውን ማስገባት ይፈልጋሉ። ምንም እንኳ ወታደሩ ክፍል ምስራቅ ሱዳንን ተቆጣጥሮ ቢገኝም ግን ምርቱ ሽግግር ሂደት እንዲሁም ከምርቱ የሚሰበሰቡ ገቢዎችን በተመለከተ ሚሊተሪ ኮምፕሌክሱን በላይ ሆኖ የሚያስተባብሩት ባለሀብቶች እንዲሁም ደግሞ በተወሰነ መልኩ የፈጥኖ ደራሹ ኃይል የራሳቸውን ድርሻ ያገኛሉ። የእነዚህ ሶስት አካላት ፉክክር የሰሊጥ ምርት ገበያ፣ ስርጭት፣ ገቢ የመሳሰሉት ነገሮች ላይ ረዘም ላለ ጊዜ ተጽዕኖ ይኖራል ብለን እናምናለን።
በኢትዮጵያ በኩል ያሉ ከሰሊጥ ግብይት ጋር በተያያዙ ጉዳዮች በጥናቱ የተነሱ ጉዳዮችን አስመልክቶ ሌሎች ባለድርሻ አካላትን በማካተት ወደፊት ሰፋ ያለ ዘገባ ለማቅረብ እንሞክራለን። ዶክተር አቤል አባተ ደምሴን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።